Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ የሚያቀርበውን ፕሮግራም አሁን ጀመረ። ጤና ይስጥልን አድማጮች፣ እንደምንላችሁ አምሽታችኋል። ዛሬ ቀኑ ግንቦት 22/2007 ዓመተ ምህረት ነው፣ ሐሙስ። ለግማሽ ሰዓት የሚቀርበውን ፕሮግራም የማስተናግደው አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን በመምራት ላይ ትገኛለች። ለሁላችሁም መልካም ምሽት እንመኛለን። የተለያዩ ቅንብሮችን አዘጋጅተናል። ቀዳሚው ግን የዓለም ዜና ነው።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የካቶሊካውያን ቤተ ክርስቲያን በቡሩንዲ ለሳምንታት የዘለቀውን የፖለቲካ ቀውስ ተከትሎ ለመጪው የሀገሪቱ ምርጫ ድጋፍ እንደማይሰጥ አስታወቀ። የካቶሊክ ቀሳውስቱ ዛሬ ባወጡት መግለጫ በምርጫ ኮሚሽኑ ቤተ ክርስቲያኗን የሚወክሉት አባላቸው እንዲወጡ ጠይቀዋል። የቡሩንዲ መንግሥት በትላንትናው ዕለት አንዳንድ ባዕዳን ሀገሮች ፕሬዚደንት ፒየር ኩሩንዚዛ ለሦስተኛ የሥራ ዘመን ለመወዳደር ባላቸው ዕቅድ ከገፉ እርዳታ መለገሳቸውን እንደሚያቆሙ ማስፈራራታቸውን በመጥቀስ ሕዝቡ ለሰኔው ጠቅላላ ምርጫ የገንዘብ እርዳታ እንዲያደርግ ጠይቋል። እስካሁኑ ባለው ጊዜ ግን ፕሬዚደንት ፒየር ኩሩንዚዛ የምርጫውን ጊዜ እንዲያራዝሙ የካቶሊካውያን ቤተ ክርስቲያንን ጨምሮ ተቃዋሚዎቻቸው ያቀረቡላቸውን ጥያቄ ውድቅ እንዳደረጉ ነው። ዩናይትድ ስቴትስና ስዊዘርላንድ ትላንት በፊፋ ላይ ከፍተኛ የሙስና ምርመራ መጀመራቸውን ካስታወቁ በኋላ ፌዴሬሽኖች ብዙውን ጊዜ የሚተቹ መሪዎቻቸውን መጻኢ ሁኔታ ለመቀየር ክርክር ይዘዋል። የዩናይትድ ስቴትስ ፍትህ ሚኒስቴር በ14 ሰዎች ላይ የማጭበርበር ወንጀል ምርመራ መጀመሩን ካስታወቀም በኋላ ብድር በመስጠት የሚታወቀው ግዙፉ የቪዛ ካርድ ኩባንያ ጠንካራ የተቃውሞ መግለጫ አውጥቷል። ቪዛ በዚሁ መግለጫው ከፍተኛ ቅሬታ የተሰማ መሆኑን ገልጾ በፊፋ ውስጥ በአስቸኳይ ለውጥ ካልተደረገና እርምጃ ካልተወሰደ በቀር ኩባንያው ውድድሮችን ስፖንሰር ወይም በገንዘብ ድጋፍ የማካሄዱን ልምድ ዳግም ይመረምራል ሲል አስጠንቅቋል። ሌላው ትልቁ የፊፋ ስፖንሰር ኮካ ኮላም የፊፋ ሙስና ቅሌት ያሳሰበው መሆኑን በተደጋጋሚ መግለጹን አስታውሶ በጉዳዩ ላይ ጥልቅ ምርመራ አስፈላጊ ነው ሲል፣ አዲዳስም ፊፋ በሚሠራው ሥራ ሁሉ ግልጽነት መኖሩን ማረጋገጥ ይኖርበታል ብሏል። ይህ በእንዲህ እንዳለ የፊፋን ፕሬዚደንት ለመምረጥ በነገው ዕለት የተያዘው ፕሮግራም በታቀደው መሠረት መካሄድ እንዳለበትና የወቅቱን ፕሬዚደንት ሴፕ ብላተርን እንደሚደግፍ የእስያ እግር ኳስ ኮንፌዴሬሽን ዛሬ ገልጿል። ብላተር ለአምስተኛ ጊዜ ተመርጠው ድርጅቱን ለማገልገል ይሞክራሉ። ተቀናቃኛቸው የዮርዳኖሱ ልዑል ቢን አልሁሴን ናቸው። ዩፋ ማለትም የአውሮፓ ፉትቦል ፌዴሬሽን ግን ፊፋ ውስጥ ለውጥ እንዲደረግ ጠንካራ ፍላጎት ስላለ ፕሬዚደንታዊ ምርጫው በስድስት ወራት እንዲራዘም ጥሪ አቅርቧል። ሴፕ ብላተር በትላንትናው ዕለት የሙስና ወንጀል ምርመራ እንዲካሄድባቸው ከተጠየቁ 9 ከፍተኛ የወቅቱና የቀድሞ የፊፋ ባለሥልጣናት ውስጥ ስማቸው የለም። በሌላ ከዚሁ ጋር በተያያዘ ዜና ዩናይትድ ስቴትስ ይህን የሙስና ምርመራ በፊፋ ባለሥልጣናት ላይ መጀመሯ ሥልጣኗን ወደ ሌሎች አገሮች ለማስፋት በተያያዘ ጥረት ነው ሲሉ የሩሲያው ፕሬዚደንት ቭላዲሚር ፑቲን ተችተዋል። ዋሽንግተን የወቅቱ የፊፋ ፕሬዚደንት ሴፕ ብላተር ዳግም እንዳይመረጡም ትሞክራለች ብለዋል። ቀጣዩን የ2018 የዓለም እግር ኳስ ዋንጫ የምታስተናግደው ሩሲያ ናት። የቡድኑ ትኩረት ፕሬዚደንት ባሻር አልአሳድን ድል ለማድረግ እንጂ በምዕራባውያን ሀገሮች ላይ የማጥቃት ዘመቻ ለመክፈት አይደለም ሲል በሶሪያ የአልቃይዳው ቅርንጫፍ መሪ አስታወቀ። የኑስራው ግንባር ጦር መሪ አቡ መሐመድ አልጎላኒ ከአልጀዚራ ቴሌቪዥን ጋር ባደረገው ቃለ ምልልስ የሚስተር አሳድ መንግሥት መውደቂያ ጊዜ ሩቅ አይደለም ብሏል። አልጎላኒ የሶሪያን ኃይሎች ለማጠናከር ተዋጊዎቹን የላከውን የሊባኖስ ሄዝቦላን ቡድን ሲተችም ታጣቂዎች ሚስተር አሳድን ሲቀላቀሉ የሚኖራቸው ድል ሽንፈት መሆኑን ቀደም ብለው ያውቃሉ ብሏል። የፕሬዚደንቱ አናሳ ብሔረሰቦችም ደህንነታቸውን ለመጠበቅ ሲሉ የሚከተሉትን እምነት መተውና አሳድን ማውገዝ ይጠበቅባቸዋል ሲል በሶሪያ የአልቃይዳው ቅርንጫፍ መሪ አቡ መሐመድ አልጎላኒ አስጠንቅቋል። ኮራሳ የተባለው ቡድን በምዕራባውያን ላይ ጥቃት ለማድረስ እያሴረ በመሆኑ ሶሪያ ላይ የሚካሄደው አንዳንድ በአሜሪካ የሚመራ የአየር ጥቃት በቡድኑ አባላት ላይ አነጣጥሯል ሲል የዩናይትድ ስቴትስ መከላከያ ሚኒስቴር አስታውቋል። አልጎናኒ ግን ኮራሳ የሚለውን ስም የፈጠረችው ራሷ አሜሪካ እንጂ ቡድኑ እንዲያውም መኖሩ አይታወቅም ሲል አስተባብሏል። በመጨረሻም የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ሲናገሩ የመከላከያ ባለሥልጣናት በኢራቅ ራሱን እስላማዊ መንግሥት እያለ የሚጠራውን ቡድን ታጣቂዎች የሚፋለሙትን የመንግሥት ደጋፊዎች ማሰልጠንና ማስታጠቅ የሚቻልበትን መንገድ እያጠኑ ናቸው ብለዋል። ካርተር ወደ እስያ አብረዋቸው ለሚጓዙ ጋዜጠኞች ዛሬ ሲናገሩ በቅርቡ ኢራቅ ውስጥ የደረሱ ሁኔታዎች በምድር ላይ ብቁ ሸሪክ ሊኖረን እንደሚገባ አሳይቷል ሲሉ አስረድተዋል። የአሜሪካው መከላከያ ሚኒስትር ይህን አስተያየት የሰጡት የኢራቅ ነውጠኞች የአንባርን ክፍለ አገር ዋና ከተማ ከመንግሥቱ ኃይሎች አስለቅቀው ከመያዛቸው ጋር አያይዘው ነው። ባለሥልጣኑ ከዚህ ቀደምም የኢራቅን ወታደር የመዋጋት ፍላጎት ጥያቄ ውስጥ ያስገባ አስተያየት ሰጥተው የሀገሪቱን ባለሥልጣናት እንዳስቆጡ አይዘነጋም። በዚያ ምክንያት የዋይት ሀውስ ቤተ መንግሥት ዩናይትድ ስቴትስ ኢራቅን ለመርዳት ቁርጠኛ መሆኗን በመግለጽ ምላሽ ለመስጠት ተገዷል። ለሰዓቱ ያለን ዜና ይኸው ነው።
አጠር ያለውን የምሽቱን ዜና አደመጥን። በሶስት ሰዓት መደበኛ ፕሮግራማችን ደግሞ ሰፋ ካለ ዜናና የዜና ትንታኔ ጋር እንጠብቃችኋለን። ወደ መጀመሪያው ቅንብር ልለፍ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ሕግ የደረጃ ምስክሮችን በእነ ሶሊያና ሽመልስ መዝገብ በተከሰሱት ተጠርጣሪዎች ላይ ለማሰማት ተጨማሪ እድል እንዲሰጠው ያቀረበውን ጥያቄ ውድቅ አደረገው። የምስል ከድምፅ ቲቪዎችን ማስረጃ ይዘት ተመልክቶ ውሳኔ ለመስጠት ተለዋጭ ቀጠሮም ቆርጧል። ሰባተኛውን ተከሳሽ አቤል ዋበላን ችሎት ተዳፍረሃል በሚል የጥፋተኛነት ውሳኔ አስተላልፎበታል። መለስካቸው አማሃ ነው ዝርዝሩን ይላከልን።
ፍርድ ቤቱ ትናንት በሰጠው ቀጠሮ መሰረት በነ ሶሊያና ሽመልስ የክስ መዝገብ አቃቤ ሕግ ቀሪ የደረጃ ምስክሮችን ለማቅረብ ያልቻለው ፖሊስ በሌላ ወቅታዊ ስራ ላይ ተሰማርቶ ስለነበረና ይህን መከታተል ስላልቻለ ተጨማሪ ጊዜ ተሰጥቶት ምስክሮቹን ለማሰማት የጠየቀውን ጥያቄ ፍርድ ቤቱ አቃቤ ሕግ የሰጠው ምክንያት በቂ ሆኖ እንዳላገኘው ገልጾ ጥያቄውን ውድቅ አድርጓል። ስለሆነም የአቃቤ ሕግ ተጨማሪ የደረጃ ምስክሮች እንዲታለፉ ሲል በይኗል። አቃቤ ሕግ ለይቶ የድምፅ ከምስል ማስረጃ ናቸው ያላቸውን ሲዲዎች ግን ፍርድ ቤቱ በነገ ዕለት በጽህፈት ቤቱ የሲዲዎችን ይዘት መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ ለሰኔ 8 ቀን 2007 ቆርጧል። ከዚሁ ጉዳይ ጋር በተያያዘ አቃቤ ሕግ በትናንትናው ምሽት በአሜሪካ ድምፅ ሬዲዮ ከተከሳሽ ጠበቆች አንዱ አቶ አምሃ መኮንን የሰጡት ቃለ ምልልስ ለአንድ ወገን ያደላ በመሆኑ ፍርድ ቤቱ በዚህ ጉዳይና በአጠቃላይ የችሎት ዜና አዘጋገብን በተመለከተ መመሪያ እንዲሰጥለት ጠይቋል። የተከላካይ ጠበቃ አቶ አምሃ መኮንን አቃቤ ሕግ በቀረበው ዜና ላይ ጭብጥ ያለው ክስ ካለው በሕጉ መሠረት ያቅረብ እንጂ ለፍርድ ቤቱ የአሰራር መመሪያ ሊሰጥ ሕጉ አይፈቅድለትም ሲሉ ተቃውመዋል። ፍርድ ቤቱም ግራቀኙን ከሰማ በኋላ በአጠቃላይ ሁኔታ ላይ መዘገብ እንደሚገባ ጠቅሶ ተጨባጭ የአሰራር ስህተት ካለ ግን መታረም እንዳለበት ገልጾ አልፎታል። ሰባተኛ ተከሳሽ አቤል ዋበላ ለፍርድ ቤቱ ሐሳቡን ለመግለጽ ጥያቄ አቅርቦ ሳይፈቅድለት ለመናገር በመሞከሩና በዚህም መሃል በተፈጠረ መወዛገብ ፍርድ ቤቱ በችሎት መድፈር ጥፋተኛ ብሎታል። ቅጣት ለመወሰንም ለግንቦት 25 ቀን ተለዋጭ ቀጠሮ ሰጥቷል። ዘጠኙ ጦማሪያንና ጋዜጠኞች በሽብር ወንጀል ተከሰው የአቃቤ ሕግ ማስረጃ እየታየ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ቅንብር እያለፍን ነው። በአገሪቱ ካሉት 547 የምርጫ ክልሎች የ442ቱ ጊዜያዊ ውጤት እንደደረሰው የገለጠው ብሔራዊ ምርጫ ቦርድ ሁሉንም ደግሞ ገዢው ፓርቲ ኢህአደግ ማሸነፉን አስታውቋል። ኢህአደግ የአዲስ አበባ ከተማ የህዝብ ተወካዮች ምክር ቤት ያሏትን 23 መቀመጫዎች በሙሉ ማሸነፉንም ቦርዱ አመልክቷል። እስክንድር ፍሬው ዘግቧል።
የ2007 የ2007ቱን አጠቃላይ ምርጫ ጊዜያዊ ውጤት ይፋ ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በስካሁኑ መረጃ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን ጠቅሰዋል። የኢትዮጵያ ፓርላማ ወይም የህዝብ ተወካዮች ምክር ቤት 547 መቀመጫዎች አሉት ሲሆን መቀመጫዎቹ የሚያዙት ከ547 የምርጫ ክልሎች አሸንፈው በሚመጡ ሰዎች ነው። ፕሮፌሰር መርጋ እንዳሉት ከነዚህ 547 የምርጫ ክልሎች እስካሁን ለቦርዱ የደረሰው የ442 ውጤት ነው። ሁሉንም ደግሞ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን ጠቅሰዋል። እናም በአዲስ አበባ እንደዚሁም በኦሮሚያ፣ በአማራ፣ በደቡብ፣ በትግራይና በሌሎችም ክልሎች ከታወቁት ውጤቶች ውስጥ ኢህአዴግ ሙሉ በሙሉ ማሸነፉን በፕሮፌሰር መርጋ በቃና የተነበበው ጊዜያዊ ውጤት አመልክቷል።
In the Addis Ababa regional state, a total of 23 seats. The 23 seats will be occupied by the EPRDF.
አዲስ አበባ ከተማ ለህዝብ ተወካዮች ምክር ቤት ካሏት 23 መቀመጫዎች 23ቱንም ኢህአዴግ አሸንፏል። ኦሮሚያ ክልል ካሉት 178 የህዝብ ተወካዮች ምክር ቤት መቀመጫዎች የ150 ውጤት ደርሷል። 150ውንም ኦህዴድ ኢህአዴግ አሸንፏል።
ከዚህ በተጨማሪም አማራ ክልል ለተወካዮች ምክር ቤት ካሉት 138 መቀመጫዎች የ107ቱ ውጤት ታውቋል። ሁሉንም በአዴን ኢህአዴግ አሸንፏል። እንደ ቦርዱ ማብራሪያ ደቡብ ክልል ለህዝብ ተወካዮች ምክር ቤት ካሉት 123 መቀመጫዎች የ95ቱ ውጤት ይፋ ተደርጓል። 95ቱንም ደሂድን ኢህአዴግ አሸንፏል። ከትግራይ ክልል ተመርጠው ፓርላማ የሚገቡት ተወካዮች 38 ናቸው። የ31ቱ ውጤት ዛሬ ይፋ ከተደረጉት ውስጥ ተካቷል። ህወሓት ኢህአዴግ ሁሉንም አሸንፏል። በኢህአዴግ አጋር ድርጅቶች በሚመሩ ክልሎችም ተመሳሳይ ውጤት ተመዝግቧል። የ105 የምርጫ ክልሎች ውጤት ገና እየተጠበቀ ሲሆን በሂደት ይፋ እንደሚደረግ ተገልጿል። ከነዚህ ወንበሮች ውስጥ ተቃዋሚዎች ያሸነፏቸው ይኖሩ እንደሆነ የተጠየቁት የቦርዱ ሰብሳቢ ይህ የሚታወቀው ውጤቱ ሙሉ በሙሉ ሲመጣ እንደሆነ አስረድተዋል። አንዳንድ ተቃዋሚ ፓርቲዎች ምርጫው በጫናና በወከባ ስር የተካሄደ ነው ሲሉ ቅሬታቸውን እየገለጹ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ግን በተሳካ ሁኔታ እየተካሄደ ሲል ሂደቱን አወድሷል። የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ለዚህ ስኬት አስተዋጽኦ አደረጉ ያሏቸውንም አመስግነዋል።
በ2007 ዓ.ም በመላ ሀገራችን የተካሄደው ጠቅላላ ምርጫ በተረጋጋ ሁኔታ ተጠናቋል። ለዚህ ስኬት ዋና ምስጋና ከመገባቸው በግዛዊነት ውስጥ መራጩ ህዝባችን ላደረገው ንቁ ተሳትፎ፣ ጨዋ ለበስ ዲሲፕሊን፣ ለዲሞክራሲ ያለው ቁርጠኝነት የምትደነቅ መሆኑን ለአፍሪካ ወንድሞቹም በምሳሌነት አረጋግጧል። ተወዳዳሪ የፖለቲካ ፓርቲዎች በአብዛኛው ቅስቀሳውም ላይ የምርጫ ቀኑም ከዛ በኋላም በተረጋጋ ሁኔታ በሰላም ውጤቱን በመጠባበቅ ላይ በዲሲፕሊን ስለሚገኙ ከፍተኛ ምስጋና ይገባቸዋል። የህዝብ ተወካዮች ምክር ቤት ላደረገልን ከፍተኛ ርብርቦች፣ ከፍተኛ እገዛ ትልቅ ምስጋና ይገባቸዋል። የፌዴራልና የክልል መንግስታት ላደረጉልን ሁሉ ለስኬታማነቱ፣ ለሰላማዊነቱ ህዝቡ በንቁ ተሳትፎ ሲወጣ ጨዋ ለበስ የሆነ አካሄዱን በመደገፍ ከፍተኛ እገዛ አድርጎልናል። የኢትዮጵያ ብሮድካስት ባለስልጣንና ሁሉም የመገናኛ ብዙሃን ትክክለኛ መረጃ ለህዝቡ እንዲደርስ፣ ምርጫው ሰላማዊ፣ ነጻና ፍትሃዊ ሆኖ እንዲጠናቀቅ የበኩላቸውን እገዛ አድርጓል።
የምርጫው የመጨረሻ ውጤት ይፋ የሚደረገው ሰኔ 15 2007 መሆኑንም ቦርዱ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የግንቦት 16ቱ ምርጫ የኢትዮጵያን የምርጫ ህግና ህገ መንግስቱን ጭምር የጣሰ ነው ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። የታሰሩ አባሎችና ተወካዮቹ በአስቸኳይ እንዲፈቱና አሁንም መንግስት በአባሎች ላይ እየተካሄደ ያለውን የማሳደድ እርምጃ እንዲያቆምም ጠይቋል። ተፈጽሟል ያለውን ህገ መንግስታዊና ሌሎች የህግ ድንጋጌዎች ጥሰትንም የአገር ውስጥ ገለልተኛ አካል ተሰይሞ እንዲያጣራ ጥያቄ አቅርቧል። መለስካቸው አማሃ ዘግቧል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ አመሻሹ ላይ በጠራው ጋዜጣዊ መግለጫ ላይ ምርጫ 2007 ከተጀመረ አንስቶ መድረክ ከህዝብ ጋር እንዳይገናኝ በገዢው ፓርቲና በመንግስት በኩል ያልተደረገ ደባ አልነበረም ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገልጸዋል። መድረክ በህጎችና በህገ መንግስቱ በተደነገገው መሰረት በምርጫው ዘመቻ ወቅት በመገናኛ ብዙሃን እንዳንጠቀም ሳንሱር ተደርገናል ብለዋል። በምርጫ ቀንም መድረክ የምርጫ ጣቢያ ወኪሎችን ማስቀመጥ እንዳልቻለ፣ በተለይ በከፍተኛ ትምህርት ተቋማትና በጦር ሰፈሮች ውስጥ በተካሄዱ ምርጫዎች መድረክ ታዛቢዎቹ ወይም ወኪሎቹ ወደ እነዚህ ተቋማት ለመግባት እንደተከለከሉ፣ በአጠቃላይ ከሶስት አራተኛ በላይ በሆኑ የምርጫ ጣቢያዎች አንድም ወኪል መድረክ ማስገባት እንዳልቻለ ፕሮፌሰሩ ገልጸው እነዚህና የመሳሰሉ ድርጊቶችን መድረክ መገምገሙን ገልጸዋል።
የግንቦት 16ቱ ምርጫ የምርጫ ሕግ የሥነ ምግባር ደንቦችንና ሕገ መንግሥቱን ጭምር የጣሰ የምርጫ ሂደትና አፈጻጸም መሆኑን መድረክ ገምግሟል። እንደዚሁም ምርጫው ኢህአዴግ በኮማንድ ፖስት የተመራ የታጠቀ ሰራዊት ሕዝቡ ላይ ባሰመተበት ሁኔታ የተከናወነ ሆኖ አግኝተነዋል። ስለዚህም የግንቦት 16 2007 ምርጫ ነፃ፣ ፍትሐዊና ታማኒ አይደለም የሚል ድምዳሜ ላይ መድረክ ደርሷል።
የሕግ ጥሰቱ ይሄ ብቻ እንዳልሆነና እንዳልነበረ የዘረዘሩት ፕሮፌሰር በየነ ጴጥሮስ የድምፅ መስጫ ኮረጆዎች ተሞልተው አድረዋል፣ ለመድረክ የተሰጡ የድምፅ መስጫ ወረቀቶች በየመጸዳጃ ቤቱ ተጥለው ወይንም እንዲቃጠሉ ተደርገው፣ በእነዚህ ፈንታ የኢህአዴግ ሐሰተኛ የድምፅ መስጫ ወረቀቶች በድምፅ መስጫ ኮረጆዎች ውስጥ መታጨቃቸውን ገልጸዋል። ሌሎችም የመድረክ አመራር አባላት ጨምረው እንዳሉት ይህ ድርጊት በሌሎችም ሰፊ የሀገሪቱ ክፍሎች ተፈጽመዋል ሲሉ ገልጸዋል። ይህን የተቃወሙ የመድረክ አባላትና የምርጫ ወኪሎች በልዩ ልዩ ሰበብ መታሰራቸውን ገልጸው እነዚህ አባሎች እንዲፈቱ ፕሮፌሰር በየነ ጴጥሮስ ጥሪ አቅርበዋል።
መድረክ በአሁኑ ጊዜ በተለያዩ የተሳሰቡ ምክንያቶች ኢህአዴግ በሸረበው በካድሬዎች ተንኮል ሰፊ ቁጥር ያላቸው የምርጫ ጣቢያ ተወካዮቻችንንና ጠንካራ የፖለቲካ ሰራተኞቻችንን አስሯቸው ይገኛል። ስለዚህ እነዚህን የታሰሩትን አባሎቻችንን በአስቸኳይ እንዲፈታ እንጠይቃለን።
ከየስፍራው የተሰበሰቡና በመጸዳጃ ቤትም ተጥለው የነበሩ በግምት በመቶዎች የሚቆጠሩ የድምፅ መስጫ ወረቀቶችን በጋዜጣዊ መግለጫው ላይ ለናሙና ያቀረበው መድረክ ወረቀቶቹ የምርጫ ቦርድ ማህተም ያለባቸው ለመሆናቸውም አሳይቷል። ይህንን ሕገ ወጥ ድርጊት ሲከላከሉ የነበሩ አባሎች አሁንም በመንግሥት ኃይሎች እየተሳደዱ መሆናቸውን የገለጹት የመድረክ መሪ መሳደዱ በአስቸኳይ እንዲቆም ጠይቀዋል።
አባሎቻችንንና መራጩንም ሕዝባችንን አሁንም በማሳደድ ላይ ነው ያለው። እስካሁን ድረስ ያልታሰሩቱ በቁጥጥር ስር ያልዋሉት ተወካዮቻችን እንዴት ደፍራችሁ መድረክን ለማስመረጥ በሚል ሰበብ የማሳደዱን ዘመቻ ተያይዞት ነው ያለው። ስለዚህ ይህም የማሳደድ እርምጃ በአስቸኳይ እንዲቆም እንጠይቃለን።
በመጨረሻም ፕሮፌሰር በየነ መድረክ ለተፈጠረው ችግር መፍትሄ ሊሰጥ ይችላል ያለውን አካል እንዲቋቋም ጥሪ አቅርበዋል።
ይሄ ምርጫ የሀገሪቱን ህገ መንግስትና ያሉትንም ህግጋት ሁሉ የጣሰ ነው ብለናል። የህግ ጥሰት አለ በዚህ ምርጫ አፈጻጸም ላይ። ስለሆነም አንድ ወገንተኛ ያልሆኑ ዜጎች ያሉበት ገለልተኛ አካል ተቋቁሞ የዚህ በምርጫው ሂደት የተከሰተው የህግ ጥሰቶች እንዲጣሩ መድረክ አበክሮ ይጠይቃል።
በመግለጫው መጨረሻ ላይ የተለያዩ ጥያቄዎች ጋዜጠኞች ተነስተው ፕሮፌሰር በየነን ጨምሮ ሌሎችም የአመራር አባላት ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጨረሻው ቅንብር እያለፍን ነው። ገዢው ፓርቲ ከጠቅላላ የአገሪቱ 547 የምርጫ ክልሎች 442ቱን የአዲስ አበባን ደግሞ 100% ያሸነፈበትን የኢትዮጵያ ምርጫ ከደቡብ አፍሪካ አዲስ አበባ ብቅ ያለችው አኒታ ፖል ተከታትላው ነበረ። ብዙውን ጊዜ ታዲያ ዘጋቢዎች ወደ መስክ ሄደው ሲመለሱ ያጋጠሟቸውን ሁሉ በማስታወሻ ደብተራቸው ከትበው ነው የሚመለሱት። አኒታም እንዲሁ አድርጋ ነበርና እኔና ትዝታ በላቸው ለፕሮግራማችን ተከታታዮች እንዲህ አቅርበነዋል።
ወደ ኤሌቬተሩ ወይንም ሊፍቱ እየገባን ሳለ አንድ ልጅ እግር ሰው ጋዜጠኛ ኛነሽ ብሎ ጠየቀኝ ስትል ትጀምራለች አኒታ ዘገባዋን።
ኢትዮጵያ ውስጥ እንዲህ አይነቱ ጥያቄ ጓዘ ብዙ ነው፣ ሌላም ነገር አካቶ ስለሚቀርብ። እናም በአውሮፕላን ጣቢያው የኢሚግሬሽን ባለስልጣናት ፓስፖርትን ሲፈትሹ፣ ማህተም ሲያደርጉ፣ ሻንጣይን ሲበረብሩ፣ እዚያ የመገኘት ዓላማ ምን እንደሆን ስጠየቅና ስመልስ በአጠቃላይ ተጨማሪ 45 ደቂቃ ፈጀብኝ። ገዥውን ፓርቲ በሰላይስ የሚጠርቡ ኢትዮጵያውያን ጋዜጠኞች እንደምን በረቀቀ ሁኔታ እንደሚታፈኑ ለሰብአዊ መብት መከበር የቆሙ አያሌ ዓለም አቀፍ ቡድኖች ዘግበውታል። በርካታ ቁጥር ያላቸው ጋዜጠኞችና ብሎገሮች ወይም የኢንተርኔት አምደኞች በአሸባሪነት ተከሰው ወህኒ ቤት ይገኛሉ። ብዙዎቹ ደግሞ በስደት ሆነው ይህን ምርጫ ከሩቅ መዘገብ ይዘዋል።
ለማንኛውም ጋዜጠኛ ነሽ ላለው ጥያቄ በረዥሙ ተንፍሼ አዎ አልኩት።
በዚህ ምርጫ ደስተኛ አይደለሁም
አለ ከፍ ባለ ድምጽ።
ኢትዮጵያ ውስጥ ዲሞክራሲ የለም።
ትልቅ ድፍረት አልኩት ባድናቆት። ይህ ለኔ አዲስ ነገር ነው። ከአስር ዓመታት በፊት ኢትዮጵያ ውስጥ ተመድቤ ተቃዋሚዎች በ1997 ምርጫ ሲያሸንፉና መንግስት ያህል እርምጃ በወሰደ ጊዜ ይህ አይነቱ ስሜት አልፎ አልፎ ነበር የሚሰማው። በተለይም እንዲህ እንደ ድንገት ለሚገኙ ጋዜጠኞች የሚነሳ ጥያቄ አልነበረም። ሊያግባባኝ እየሞከረ ይሆን አልኩ። አዎ ሰዎች ሲናገሩ ሰማለሁ አልኩት ጥንቃቄ በተመላው አባባል። እናም ክፍሌ ወደሚገኝበት ፎቅ ስደርስ ከሊፍቱ ወረድኩ።
እባክዎ ስለ ምርጫው አንዳች አስተያየት ይኖሮታል? አኒታ ፖል ደጋግማ ያቀረበችው ጥያቄ ነው። በምርጫ ዘመቻው ወቅት አዲሱ ተቃዋሚ ፓርቲ የአዲስ አበባ ቅስቀሳውን እያጠቃለለ ይገኛል። ሂደቱን ለመመልከትም ብዙ ሕዝብ ተሰብስቧል። በደረስኩበት ቦታ ሁሉ ካሜራዬን እያሳየሁ እባክዎ እኔ ከአሜሪካ የመጣሁ ጋዜጠኛ ነኝ፣ ኢንተርቪው ላደርጎ ፈልጋለሁና ስለ ምርጫው አስተያየት ይኖሮታል እላለሁ። ማንም ፈቃደኛ አልሆነም። መንገዱን ፎቶግራፍ ሳነሳ አንዱ እርሱን የምቀርጽ መስሎት ፊቱን ሸፈነ። ሌላው ወጣት ደግሞ የእጅ ስልኩን አወጣና ወደ እኔ አነጣጠረ። እኔም መነጽሬን አውልቄ ትክ ብዬ አየሁት። ፎቶም ተነሳሁለት።
የተቃዋሚ አባሎች በዚህ ምርጫ ድምፅ እንደምናገኝ እርግጠኞች ነን ይላሉ። የሰማያዊ ፓርቲ ቃል አቀባይ ዮናታን ተስፋዬ ለምሳሌ ከ550 በላይ ከሆነው የምክር ቤት መቀመጫዎች ተቃዋሚው ከመቶ በላይ መቀመጫዎች እንደሚያገኙ በልበ ሙሉነት ተናግሯል። ይህ ከሆነ በእውነት ትልቅ ድል ነው። በ2002 ምርጫ ተቃዋሚው አንድ መቀመጫ ነበር ያገኘውና። ይድነቃቸው አዲስ የተባሉ አንድ የተቃዋሚው እጩ ተወዳዳሪ ደግሞ የተቃዋሚ ደጋፊዎች ለሆኑ እስር ቤት ለሚገኙ ጓደኞቻቸው ምግብ ለማድረስ ሲሄዱ ተገኝተው መታሰራቸውን ነግረውኛል።
ኢትዮጵያ ውስጥ የፖለቲካ ተሳትፎ ማድረግ ከባድ እንደሆነ አውቃለሁ አሉ። ቀጥለውም አንድ ቀን ሆኜ እንደምገባም አውቃለሁ፣ ግን ብታሰርና ጓደኞችን ብቀላቀል ደስ ነው የሚለኝ። ለአገሬ አንድ አስተዋጽኦ እንዳደረግኩ ስለሚሰማኝ ደስተኛ ነኝ።
ቆየት ብሎ ሆቴሌ ክፍል ውስጥ የነበረ ኢንተርኔት ተበላሸ። የተቃዋሚዎቹን ዘመቻ ለመከታተልም ቴሌቪዥን ወደሚገኝበት የእንግዳ መቀበያ ክፍል ለመሄድ ተነሳው። ሊፍቱ ውስጥ ወይንም ኤሌቬተር ውስጥ አሁንም ሌላ ልጅ እግር ሰው አገኘው። ወደ ያስኩት ላፕቶፕ እያመላከትኩ ክፍሌ ውስጥ ኢንተርኔት የለም አልኩት።
መንግስት ነው እኮ አለ። ኤሌክትሪክማ አለ፣ ግን ኢንተርኔት እንዲሰራ አይፈልጉም። አብዱራሂም ጀማል አራያ ይባላል። ደቡብ አፍሪካ ውስጥ የሚኖር ስደተኛ ነው። የጻፈችውን አኔታ አሳየችው። በዚህ ጊዜ የእነርሱ ተከታይ ካልሆንሽ፣ ከእነርሱ ጋር አንድ ካልሆንሽ፣ እነርሱ የሚያደርጉትን ካላደረግሽ የምትፈልጊውን ማድረግ አትችም እና እነርሱን መከተል እያንዳንዱን የሚሉሽንና የሚነግሩሽን ሁሉ ማድረግ አለብሽ። ምክንያቱም ሀገራችን ውስጥ ዲሞክራሲ የለም።
አኒታ ፖል የጋዜጠኛ ማስታወሻዋን ስትቀጥል የእሁዱ የምርጫ ቀን በማለዳ ነው የተጀመረው ትላለች። ህዝቡ በስርዓት ተሰልፏል፣ ጸጥታ ሰፍኗል። እናም ከአንዱ ድምፅ መስጫ ጣቢያ ወደ ሌላው ስዘዋወር ቆይቼ የተሰጠኝ ፍቃድ ግን አንዱ ቦታ ብቻ ነበር ሊያስገባኝ የቻለው። እዚያም እንደደረስኩ አንድ የቆዳ ጃኬት የለበሰ ሰው
ምንድን ነው የምትሰሪው ከዚህ ሲል ጠየቃት።
በእረፍት ሽርሽር ላይ ነኝ ብለው በወደድኩ። ለእርሱ በእርግጥም ጠዋት ማለዳ ከንጋቱ በ12 ሰዓት ካሜራ ይዞ ምርጫ ጣቢያ መገኘት ቀልድ ሳይሆን ይቀራል። ሌሎች የእርሱ አይነቶቹ ተሰባሰቡ፣ መጡና ትንሽ እንድቆይ ነግረውኝ ካሜራዬንም ወደ መሬት እንዳዘቀዝቅ ትዕዛዝ ሰጡኝ። በመጨረሻም አንድ የምርጫ ባለስልጣን መጣና የተሰጠኝን ፍቃድ ነጥቆ ወሰደው። ከረዥም ቆይታ በኋላ
ግድ የለም ተፈቅዶልሻል።
አውቃለሁ አልኩት ኮስተር ብዬ። ለገዢው ፓርቲ ድምፅ የሚሰጡትን መራጮች ለማግኘት ብዙም አልተቸገርኩም፣ ብዙሃን ናቸውና። አንዳቸውም ግን ሊያነጋግሩኝ አልፈለጉም። ብዙዎቹም ዝም ብለው አልፈውኝ ሄዱ።
በሚቀጥለው ቀን ትላለች አኔታ ፖሎ ማስታወሻዋ፣ ከታሰሩት ከ9ኙ የኢንተርኔት አምደኞችና ጋዜጠኞች አንደኛዋን የሚያውቅ ሰው አገኘሁ። ብቀላ ይደርስብኛል በሚል ፍርሃት ግን ማንነቱ እንዳይገለጥ ጠይቋል። ከምርጫው በኋላ ወዲያውኑ ከኔ ጋር መነጋገሩ የታሳሪዎቹን ጉዳይ ይበልጥ ያበላሻል ብሎ ይሰጋል። ለዚህ ምስኪን ሰው አዘንኩለት። እንዲህ ስልም ጥያቄ ያቀረብኩለት ከታሰሩት ዘጠኙ መካከል የኢትዮጵያን መንግስት በኃይል ለመጣል ከሚሞክር ቡድን ጋር ግንኙነት ሊኖረው ይችል ይሆን አልኩ። ያማ ለመታሰራቸው የተሰጠ ምክንያት ነው። ከቀረበባት ክስ ነፃ መሆኗን እየማለ የሚነግርላት ሰው እንዲያው በድንገት በአጋጣሚ የሆነ የተያዘችው? ራሱን በመነቅነቅ እስካሁን እኮ የህግ ጠበቃው ላቀረበው የሽብርተኝነት ክስ አንድም ማስረጃ የለም አለኝ። እንደሚመስለኝ ጋዜጠኞቹ የታሰሩት በፈጸሙት ወንጀል ሳይሆን መጻኤውን ሁኔታ በመፍራት ነው። ለረዥም ዓመታት አስተዳደሩ ላይ የቆየው ገዢው ኢህአደግ ፓርቲ ስልጣን ካለቀቀ ብቀላ ይደርስብኛል ብሎ ይፈራል።
እየተናገረ ስላለው ጭቆና ግን በግልጽ የሚታይ ምልክት የለም። በአንድ ቡና ቤት ቁጭ ብለን ስንነጋገር አጠገባችን እየተቀያየሩ መጥተው በመቀመጥ ስልኮቻቸውን በሚመለከቱ ሰዎች ሁኔታ ሁለታችንም ተረብሸናል። ቆየት ታልኩና አንድ ነጋዴ ለማየት ሱቅ ገባሁ። ሶስቱ ሰራተኞቹ በፍርሃት ምክንያት መምጣት እንዳልቻሉ እንደነገሩት ገለጸልኝ። ለምን ሲባሉ ግን ማብራሪያ ለመስጠት ፈቃደኞች አልነበሩም ሲልም አጫወተኝ።
ገዢው ፓርቲ 100% በምርጫው አሸንፏል እየተባለ ስለሚወራውም ጉዳይ ተነጋገርን። ይፋ የምርጫ ቦርድ የሚሰጠው መረጃ ብቻ ውጤቱን እንደሚያመለክት አበክሬ ተናገርኩ። እርሱም ተባለ እንዴ በሚል አይነት ተመለከተኝ። እንደ ጋዜጠኞች እኛ በምንጩ ማንነት በተአማኒነቱ ማረጋገጥ በምንችለውና በምናየው ላይ ይወሰናል።
እናም የኔ ትረካዎች ይህን ምርጫ አስመልክቶ ማለቴ ነው፣ ትረካዎቼ በደንብ የተደራጁ የድምፅ መስጫ ጣቢያዎችን ደስተኛ መራጮቻቸውንና የመንግስት ደጋፊዎችን ያሳያሉ። ከብቸኛው የባዕዳን ታዛቢ ተልኮ ከአፍሪካ ህብረት የተሰጠውም ቅይጥ አመለካከት ያካትታል ትረካዬ። የአፍሪካ ህብረት ምርጫው ሰላማዊና ተአማኒ ነው ብሏል። እርግጥ ግን ነጻና ትክክለኛ ምርጫ ነው አላለም። በዚህ ምርጫ ዙሪያ የኔ አብዛኛው ትረካ ዝምተኞችን ወይንም እንዳይናገሩ የተከለከሉ ቡድኖችን አልያዘም። ይሄ ዝምተኛ ቡድን ምን ያህል ግዝፈት እንዳለው ግን ማወቅ አይቻልም። ምክንያቱም ብዙዎቹ አንዴ ካሜራው ከደገነና ወይም የድምፅ መቅረጫ ክሩ መዞር ሲጀምር ሊያናግሩኝ አይፈልጉም።
ለመምረጥ ግድ እንደሌላቸው የነገሩኝ ግን በዘገባ መልክ እንዳይወጣ የጠየቁ ናቸው። የኢንተርኔት አምደኞችና ጋዜጠኞች እስካሁን የቀረበባቸው ማስረጃ ስለሌለ ወይም ስላልተፈረደባቸው መምረጥ ይፈልጉ እንደነበር ጓደኞቻቸው አጫውተውኛል። ሆኖም የወህኒ ቤት ኃላፊዎች በአቅራቢያቸው የድምፅ መስጫ ጣቢያ እንደሌለ ነግረዋቸዋል ተብሏል። የተቃዋሚ ፓርቲው የምርጫ ዘመቻ ኃላፊ ኤፍሬም ሳለ ስላሴ በነጻ የመናገር መብት ማንም ሊያስቆመው የማይችል መሆኑን ያስረዳል። የቴክኖሎጂው ማደግና የማህበረሰብ መገናኛ ብዙሃን በከፍተኛ ደረጃ እያደገ መምጣት ለዚህ ሀቅ ምስክር ነው ሲልም ኤፍሬም ያክላል። ለአሁን ግን ኢትዮጵያ ውስጥ ሀሳብን በነጻ የመግለጥ መብት የወደፊት ህልም ነው። ለአሁን ያለንን እዚህ ላይ ያጠቃልናል። ፕሮግራማችን መደበኛው ፕሮግራም ማለት ነው በሶስት ሰዓት ይቀጥላል። እንድትከታተሉ ከወዲሁ እየጋበዝን ጽዮንና እኔ አዲሱ አበበ በዚሁ እንሰናበታለን። ደህና እምሹ።
With the malele nanu, 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 with the This program has come to you from the Voice of America, Washington.